Gambino VOA.
ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አረጋውም እዚህ ጋቢና ከጎኔ አብራኝ ቁጭ ብላለች።
ሰላም እንደምናመሻችሁ። በምሽቱ ዝግጅት በኦሮሚያ ከተቀሰቀሱ ተቃውሞዎች ጋር በተያያዘ በእስር የሚገኙ የተቃዋሚ ፓርቲ አመራር አባላት የእስር ይዞታቸው በመሻሻሉ ካለፈው ሳምንት ጀምሮ ያካሄዱትን የረሃብ አድማ አቁመዋል።
ምግብ የጀመሩት ቤተሰብ ማየት የጀመረው ከ30 ወደ 17 ዝቅ ስላለ እነኚህ እንግዲህ ምግብ መብላት ጀምረዋል።
የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመች በክልሉ መጠነ ሰፊ የስራ ዘመቻ እየተከናወነ እንደሆነ ገልጸዋል። ዝርዝሩን ይዘናል።
ባለፈው ሳምንት የጀመርነው ተከታታይ ዘገባ ኢትዮጵያውያን ስደተኞች በዩናይትድ ስቴትስ እና አውሮፓ የገጠሟቸውን ወደ ሀገር የመመለስ ውሳኔ አስመልክቶ ዛሬም እንቀጥላለን። በኖርዌይ ከ800 በላይ ኢትዮጵያውያን ወደ ኢትዮጵያ ብንመለስ ጥቃት ይደርስብናል ይላሉ።
አሁን ከሀገር ስወጣ በጣም ጤነኛ ሰው ነበርኩኝ። እዛ ስትራይክ በነበረበት ሰዓት ቤተክርስቲያን ለሱካር በሽታ ተጋልጬ ሁለቴ በአምቡላንስ ተጭኛል። ከዛ ወዲህ ሰው የሱካር በሽተኛ ሆኜ ቁጭ ብያለሁ። ይኸው 67 ዓመቴ ነው። ከሀገር ስመጣ ጤነኛ፣ አሁን ግን እዚያ ፈራሁት። ይኸውልሽ እንደዚህ አይነት ነገር ነው።
የኖርዌይን ኢሚግሬሽን ሕግ እንዲያስረዱን ጠበቃውን ዮን ኦሌን አነጋግረናል።
Among those Ethiopians who are in Norway, there are political activists who can be in risk of facing inhuman.
ኖርዌይ የሚገኙት እነዚህ ኢትዮጵያውያን የፖለቲካ ተሳትፎ ያላቸውና የመብቶች ተሟጋቾች ናቸው። ወደ ኢትዮጵያ ቢመለሱ የከፋ ችግር ይደርስባቸዋል የሚል ስጋት አለ።
ወደ ዩናይትድ ስቴትስ ህጋዊ ባልሆነ መንገድ ደቡባዊ እና ማዕከላዊ አሜሪካን በእግር በመኪናና በጀልባ ተጉዞ የሚደርሱ ኢትዮጵያውያንን ሁኔታና በዩናይትድ ስቴትስ የገጠማቸውን ችግርና ፈተናም ይዘናል።
በቃ ኢትዮጵያ የሆነ ማን ነው የሚመለከተው አካል ሊያደርግ የሚችለውን ነገር በሚወርክ ሌላ ምንም ብለው ነገር የለ።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ፓኪስታን ትናንት እሁድ በአጥፍቶ ጠፊዎች የቦምብ ጥቃት ለሞቱ ሰዎች ዛሬ ሐዘን ውላለች። ምስራቃዊ ላሆር ከተማ ውስጥ የትንሣኤ በዓል ያከብሩ የነበሩ ክርስቲያኖችን ኢላማ ያደረገው ይሄ የአጥፍቶ ጠፊዎች ጥቃት 30 ሕፃናትን ጨምሮ ቢያንስ 70 ሰዎችን መግደሉ ይታወቃል። ከ300 የማያንሱ ሌሎች ደግሞ ቆስለው በዚህ ፍንዳታ ኃላፊነቱን የወሰደው ከታሊባን ጋር የተያያዘ ድርጅት እንደሆነ ተገልጿል።
ማሊ ውስጥ ባለፈው ወር ቢያንስ 19 ሰዎች ከተገደሉበት የሽብር ጥቃት ጋር በተያያዘ ከአልቃይዳ ጋር ንክኪ ያላቸው የተባሉ ሁለት ሰዎች በቁጥጥር ስር መዋላቸውን ባለስልጣናት አስታወቁ። የፖሊስ መግለጫ እንዳመለከተው ሰዎቹ በቁጥጥር ስር የዋሉት ባለፈው 48 ሰዓታት ሰሜናዊ ማሊ ውስጥ ሲሆን ይህም ግራንድ ባሳም በተባለው የአይቮሪ ኮስቱ መዝናኛ ስፍራ በሚገኙ 3 ሆቴሎች ውስጥ የደረሰው ጥቃት በተካሄደ በ3ኛው ወር መሆኑ ነው። ለሽብርተኞቹ እንደ ሾፌር ሆኖ ወደ አይቮሪ ኮስት ያመጣቸው አውድ መሐመድ የተባለው ከተጠርጣሪዎቹ አንደኛው ሲሆን የጥቃቱ ዋነኛ አቀነባባሪ መሆኑንም የፈረንሳይ ዜና አውታር ዘግቧል። ሌሎች 15 ተጠርጣሪዎች በቁጥጥር ስር እንደሚገኙም የአካባቢው ቃል አቀባይ አቃቢ ሕግ አስታውቋል።
የፓልሜርን ከተማ እስላማዊ ጽንፈኛ ቡድን አይሲስ መልሶ መቆጣጠር በቡድኑ ላይ ለሚያካሄደው መጠነ ሰፊ ቀጣይ ዘመቻ ማቀነባበሪያ ነጥብ ነው የሚሆነው ሲል የሶሪያ ጦር ሰራዊት የዘመቻ እቅዱን አመለከተ። የሀገሪቱ ጥንታዊ ቅርሶች ጥበቃ ባለስልጣን በበኩላቸው ከቡድኑ የከፋ ጥቃት የተረፈው ይህ ታሪካዊ ስፍራ ሌላ ይበልጥ አስፈላጊና የላቀ ጠቀሜታ አለው ብለዋል።
የብራስልስ ፌደራላዊ አቃቢያን ህግ ዛሬ ሰኞ በሰጡት መግለጫ ካለፈው ሳምንት ጥቃት ጋር በተያያዘ 3 ተጨማሪ ተጠርጣሪዎች በቁጥጥር ስር መዋላቸውን አስታወቁ። የብራስልሱ ጥቃት 4 የዩናይትድ ስቴትስ ዜጎችን ጨምሮ ለ35 ሰዎች ሞት ምክንያት መሆኑን አይዘነጋም። ሌላ አራተኛ ሰው በቁጥጥር ስር የዋለ እንደነበር ዳሩ ግን በትላንት ሁለት መለቀቁን ከፌደራሉ የአቃቤ ህግ ቢሮ የወጣው መግለጫም ጨምሮ አመልክቷል።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
በኦሮሚያ ከሚካሄዱ የተቃውሞ ሰልፎች ጋር በተያያዘ በስር የሚገኙ የተቃዋሚ ፓርቲ አባላት ካለፈው ሳምንት ረቡዕ ጀምሮ ያካሄዱትን የረሃብ አድማ ቆመዋል። በእስር ቤት የተያዙበት ሁኔታ፣ በርካታ ሰዎች የተጨናነቁበትና ሰብአዊነትን ያልተላበሰ የእስር ይዞታን በመቃወም ነው። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርን ጨምሮ ሌሎች ታሳሪዎች የረሃብ አድማ የመቱት የማረሚያ ቤቶች ባለስልጣናት ሁኔታውን በማሻሻላቸው የረሃብ አድማው መቆሙን የኦፌኮ ምክትል ሊቀመንበር አቶ ሙላቱ ገመች ለአሜሪካ ድምፅ ሬዲዮ ገልጸዋል። መለስካቸው አመሃ ዝርዝሩን ከአዲስ አበባ ድርሶናል።
የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ ዛሬ ለቪኦኤ እንደገለጹት የኦፌኮና የወጣት ሊጉ የአመራር አባላት የነበሩት አቶ በቀለ ገርባ፣ አቶ ደጀኔ ጣፋ፣ አቶ ደስታ ዲንቃ፣ አቶ ጉርሜስ አያኖ፣ አቶ አዲሱ ቡላላ፣ አቶ ደረጀ መርጋና አቶ አለሙ አብዲሳ በአሁኑ ጊዜ ማዕከላዊ ተብሎ የሚጠራው እስር ቤት እንደሚገኙ ጠቅሰው እስከ ትናንት ድረስ ላለፉት 5 ቀናት የረሃብ አድማ አድርገው ከፍተኛ የጤና መቃወስ ደርሶባቸው እንደነበረ ገልጸዋል። እስረኞቹን ለዚህ እርምጃ ያደረሳቸው ደግሞ የእስር ቤት አያያዙ እጅግ ከባድ ስለነበረ መሆኑን አቶ ሙላቱ ያብራራሉ።
እነዚህ ታሳሪዎች የታሰሩበት ቦታ የቦታ ጥበት በመኖሩ በአንድ ትንሽ ክፍል ውስጥ ሳይዙን አላቅም፣ በግምት እንደተነገረኝ 12 ስኩዌር ሜትር የምታህል ቤት ነው የሚባለው። ወደ 30 የሚሆኑ ሰዎች ታስሯል። ከአንድ ካሬ ሜትር ለአንድ ሰው በታች ነው ማለት ነው። እና በጣም አስቸጋሪ ነው። የሚሰጣቸውን የቀለብ ሳህን መያዣ ሁሉ እዛው ነው። እቃቸውም እዛው ነው። አልባሳቱ ሁሉ እዛው ነው። የሰው ትንፋሽ ሁሉ አለ። እነዚህ ተጨናንቆ ይኖራሉ። በጣም አስቸጋሪ በሆነ ሁኔታ ላይ ነበሩ። ለአምስቱ ቀን አድማ ሲደረግ የረሃብ አድማ ሲደረግ በጣም ታመው በጣም አሳሳቢ ሁኔታ ላይ ነበሩ።
አቶ ሙላቱ ጨምረው እንደገለጹት በእነዚህ ቀናት ውስጥ የታሳሪዎቹ አያያዝ ጥቂት መሻሻል አሳይቷል። በዚህም ምክንያት ታሳሪዎቹ የረሃብ አድማቸውን መግታታቸውን ገልጸዋል።
አሁን ምግብ መብላቱ የተጀመረው 30 ሆኖ የነበረውን ይህንን ለማቃለል ይመስለኛል 13 ቀንሶ አሁን 17 ሆነዋል ነው የሚባለው። ስለዚህ ከዛን ጊዜ በኋላ ነው ምግብ የጀመሩት። ቤተሰብ ማየት የጀመረው ከ30 ወደ 17 ዝቅ ስላለ እነኚህ እንግዲህ ምግብ መብላት ጀምረዋል። ዛሬ ደጀኔ ቤተሰብ ኦልሬዲ አይቶታል። ደስታ ድንቃም ቤተሰብ አይቶታል። ጉርሜሳ ያኖም ቤተሰብ አይቶታል እና በሕይወት እንዳሉ አረጋግጠናል።
የኦፌኮ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ እንደ ሌሎቹ ሁሉ የረሃብ አድማውን ያቆሙ ቢሆንም በጤናቸው ላይ የደረሰ ጉዳት እንዳለ ጠቁመዋል።
ትላንት ከሰዓት በኋላ ኦልሬዲ ምግብ ወስደዋል። ዛሬ አቶ በቀሌ አልታየም። ቤተሰብ ሄደው ጠይቆ ነበር እስከ ስድስት ሰዓት እስካሁን ድረስ ቤተሰብ ሄዶ አላያቸውም።
ለምንድን ነው የተባለው?
ለምርመራ ተወስዷል ነው የተባለው። ትላንት ሄዶ ሲያዩት ጉሮሮውን ያመዋል። እኔ ፍጹም አስቸጋሪ ነው። ባለፈው ጊዜ ለፍርድ ቤትም አቤቱታን አቅርቤ ነበር። አሁንም ያልተሻሻለ ጉዳይ ነው የገጠመኝ እና ስለዚህ ያለው ምንድን ነው፣ በጣም አስቸጋሪ ነው። የዚህን አይነት ኑሮ ከመኖር እኔ መሞትን ነው የሚመርጠው ነው የሚለው።
በሌላ በኩል ደግሞ በአሁኑ ጊዜ በኦሮሚያ አዲስ ዘመቻ ተጀምሯል ይላሉ አቶ ሙላቱ። በተለይ ከጥቂት ቀናት በፊት ጠቅላይ ሚኒስትር ኃይለማርያም ደሳለኝ በፓርላማ ተገኝተው ባደረጉት ንግግር በኦሮሚያ ክልል ለተፈጠረው ሁከት መነሻው የመልካም አስተዳደር እጦት መሆኑን፣ ለዚህም ተጠያቂው መንግስት መሆኑን ቢገልጹም በመላ ኦሮሚያ ከዚህ ንግግር በተቃራኒ ታይቶ የማይታወቅ እስር እየተፈጸመ ነው ይላሉ።
አሁን እኛን የደረሰን ምንድን ነው? ከምዕራብ ወለጋ ለምሳሌ 60 ሰው በአንድ ቀን በሌሊት ተጭኖ ሄዷል ነው ተባለው።
የት ነው ወለጋይት
ግምቢ ካሜራ ወለጋ እንግዲህ ከየቦታው የተሰበሰቡት ናቸው። ከነጆ ከመንዲ ከየቦታው ተሰብስቦ ግምቢ ድረስ አምጥቶ በመኪና ማታ ነበር የተጫኑት። የት እንደደረሱ አይታወቅም። በተሰብ ሄዶ ሲጠይቅ እኛና አቅም ነው የሚባለው። እኔ በእውነቱ አንድ አሳሪ ክፍል የሄደበትን በተሰብ ልብስ ቀለብ ይሄን ሁሉ ማቀበል በህይወት መኖራቸውን ሁሉ ማረጋገጥ መቻል አለበት። ይሄ ያልተደረገም ስካውን ያሉበት ቦታ የት እንደታሰሩ አይታወቅም።
አቶ ሙላቱ እንደሚሉት ይህ በመራብ ወለጋ ግምብ ተፈጸመ የሚባለው በሌሎች የኦሮሚያ ክፍሎች በሰፊው እየተካለወነ እንደሆነም ይገልጻሉ። አደራረጉም ከዚህ በፊት የማይታወቅና ከሰባዊነት ውጪ ነው ሲሉ ይገልጹታል።
ሆሮ ጉዱሩ ወለጋ ከየወረዳው ከጃርቴ ወረዳ ከፍንጫ ከነዚህ ሁሉ 39 ሰዎች በአንድ ሌሊት ተወዝደዋል። ቀለም ወለጋ 54 ሰዎች ተወዝደዋል። ምዕራብ ሸዋ አምቦ ላይ 103 ሰው ተወዝደዋል። ምዕራብ አራርጌ ጭሮ ላይ ከ800 እስከ 1000 የሚደርሱ በ9 አይሱዙ ተወዝደዋል። የት እንደደረሱ አይታወቅም። ምዕራብ አርሲ ሻሽማኔና ከ7 ወረዳዎች ወደ 1200 ሰው ተወዝደዋል። ቡራዩ ላይ 2 ግለሰቦች ተወዝደዋል። የት እንደደረሱ አልታወቀም። ጉጂ ዞን ቡሌሆራ ላይ ቀርጫ ከሚባል ወረዳ ላይ 150 ሰው ተወዝደዋል። አሁን እነዚህ የት እንዳሉ አይታወቅም። የት ቦታ እንደታሰሩም መናገር የግዴታ ይገባ ነበረ። ይሄ ሰብአዊነት ነው።
በኦሮሚያ ብሔራዊ ክልላዊ መንግስት የተፈጸመ ነው ስለተባለው ስለዚህ ስር ለማወቅ ወደ ክልሉ መንግስት የኮሚኒኬሽን ጉዳዮች ጽህፈት ቤት ደውዬ ነበረ። ይሁንና ማብራሪያ ሊሰጡ የሚችሉ ሰዎች በቢሮ የሉም የሚል መልስ ብቻ ነው ለማግኘት የቻልኩት። የተሟላ ማብራሪያ ለማግኘት የማደርገውን ጥረት እቀጥላለሁ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ጋቢና ቪኦኤ ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩዌንሲ 12.399 ኤፍኢሲ 56ኛ ሲምቦል ሬት 27.5 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በሬዲዮ ደግሞ ለመከታተል ፕሮግራማችንን ለምትፈልጉ በ19 ሜትር ባንድ በ15580 ኪሎ ሄርስ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ6080 ከምሽቱ 1 ሰዓት ተኩል ጀምሮ ታገኙናላችሁ። ከምሽቱ 1 ሰዓት ደግሞ በመካከለኛ ሞገድ በ1431 እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። አት ቪኦኤ አማሃሪክ ላይ ባለፈው ሳምንት የጀመርነውና በተከታታይ የኢትዮጵያንና ኤርትራውያንን ስደተኞች ሁኔታ የሚያስቃኙ ዘገባዎች ዛሬም እንቀጥላለን።
ወደ ዩናይትድ ስቴትስ ሕጋዊ ባልሆነ መንገድ ደቡባዊና ማዕከላዊ አሜሪካን ሀገሮች በእግር በመኪናና በጀልባ ተጉዞ የሚደርሱ ኢትዮጵያውያንን ታሪክ፣ በመንገድ የገጠሟቸው ፈተናዎችና አሁን እስካሉበት ሁኔታ እናስቃኛቸዋለን። ብዙዎቹ ወጣቶች ናቸው። ባለፈው ሳምንት ከኬንያ ወደ ብራዚል፣ ከብራዚል ፐሩ፣ ኢኳዶር፣ ኮሎምቢያና ፓናማ ድረስ የነበረውን ጉዞ አስቃኝተናቸዋል።
ፓናማና ኮሎምቢያ ጫካ ውስጥ ማለ ቦርደራቸው ማለ
እሺ፣
ሁለቱ ሰሞች ይነቀዋል።
ዛሬ ደግሞ ኮስታሪካን ጨምሮ 5 ሀገሮችን አቋርጠው ወደ ዩናይትድ ስቴትስ ለመድረስ የገጠሟቸውን ፈተናዎችና አሁን ያሉበትን ሁኔታ እናሰማቸዋለን። አሁን በፍሎሪዳ በሚገኘው የእስር ማቆያ ብራወር ዲቴንሽን ፋሲሊቲ 6 ኢትዮጵያውያንና በርካታ አፍሪካውያን ይገኛሉ። ከላይ የሰማነው አህመድ ታሪኩን ይቀጥላል።
በመሀል ተለያይተን ነበር። በኮስታሪካ ያለን ሁሉም በየፊናው ሄደ። እኔ በወቅቱ ፓናማ ነበር። ፓናማ ኮስታሪካ ሄጄ ኮስታሪካ ወደ ኒካራጓ ሄድ። ኒካራጓ ሶሻሊስቶች ስለሆኑ በጣም ይገርም፣ በጣም ትንሽ ያገሩ ነው። በጣም ከባድ ነው በዛ ማለፍ። በጣም አንድ ሰው እንደዚህ በህገወጥ መንገድ ሲተላለፍ የሚሄድ ሰው የያዙ ሰዎች ሽልማት ያገኛሉ የሚባል ነገር አለው እዚህ ሀገራቸው ላይ እና በዛ ስናልፍ እዛ ላይ ያዙኝና ዲቴንሽን አስገቡን፣ እስር ቤት ማለት ነው። እዛ አስገብተውን 700 ልክ 29 ቀን ያስሩና $750 አስከፍለውን ለቀቁን። እዛ ከሱ ከለቀቁን በኋላ ድጋሚ የውጣ የውጭ ሀገር ልቀቁ አንዳንድ ምክት ወረቀት ሰጡን። እሱ ጊዜ ወደ ኒካራጓ ቦርደር ድረስ ሄድን። ኒኮረካ ቦርደር በየትኛው በኩል እንደሚካሄድ አናውቅም ነበር። በዚህ በደረቅ የሚያስኬድ መንገድ ግን ግራስ ነበረ። ግን ያን ምንም ኢንፎርሜሽን ምንም ስለያ ስላልነበረ በእኛ በጫካው በኩል ሰዎች ግድ በዚህ ባሉን ቦታ በዛ ስንሄድ ባህር ላይ ደረስን። እዛ ባህር ላይ ከኛ በፊት የነበሩ ህንድና እንደዚህ ሶማሌ ምናምን የነበሩ እኛ ካልሄድን ብለን ስንጨቃጨቅ እነሱ ብዙ ስለነበሩ ገፍትረን ቀድመው ሄዱ። እንግዲህ በአይናችን ያየነው ነገር የለም፣ ግን ተገልብጦ እንደሞቱ የነሱ ነገሩ። እኛ ከነሱ በኋላ ሆነ ተነስተን አርባ ሆነን ነበር የተለያዩ አየር ዜጎች የሆነ ስንሄድ የነበረው። ከሰባት ሰዓት ከዚህ የባህር በጀልባ ጉዞ በኋላ ሴልቫዶር ደረስን። ሴልቫዶር ውስጥ ዘልፋ በቃ በየቦታው ነው ያለን ነገር የሚገርም በእንዲ በአፌ ለመግለጽ ሰውነታችን በሙሉ ነው የሚያስፈልቀው። ሴቶች እና ወደታችን እንደዚህ ዝቅ በሉ ጌጣችን ውስጥ ገንዘብ ካደረግ ምናምን ብላ በእጃቸው ብላ ነክ ሆነ ይፈትሹ። ምንም የሚቀራቸው ነገር የለም። የለበት ነው ጫማ እንደዚህ አሮጌ ሆኑ በጫካ ምንት እያል አሉ።
ታዲያ ገንዘብ እንዴት ታደርጋላችሁ? በምን ይዛችሁ ነው የምትንቀሳቀሱት?
እኛማ እኛ ደብቀናል ብለን እንደዚህ ቀበጣችን ስር የሱሪያችን ጅንስ ሱሪያችን ዲፕሰር ጸጉር አንድ ደግሞ ራስታ ጓደኛ ነበር እሱ ጸጉር ራስታው ስር የሚገርም ጆሮችን ውስጥ ፓንታችን ስር አድርገን እንዲጥብጥ አድርገን በሰውነትና ሰውነታችን ውስጥ መሀል ይዘነው ነበር። መንገድ ከጥቂት ቦታዎች በስተቀር ሌሎቹ ቦታዎች ብዙ ባገኙ ነው ውስጥትናል። ግን አራት ስድስት አምስት ቦታ ስለምንደብቅ ሶስቱን ቢያገኙት ሁለቱ ይተርፈልናል ወይ አንዱ ይተርፋል። እንደዛ በማድረግ ነበር ያለፍነው። ሴልቫዶር እንደዛ አለፍን። ጓቲማላ ደረስን። ጓቲማላ ከደረስን በኋላ ከጓቲማላ ወደ ሜክሲኮ ወደሚያስኬደው መንገድ ሄደ። ሜክሲኮ ስንሄድ ታፓቹላ ካምፕ ነበር ወዳሪ ሆነ ሲሆን እዛ ታፓቹላ ሪፊሽ ነው በሚልጋቸው ይሰጣል። ከዛ የኢትዮጵያ ፎርም አመጡልን። በጣም የሚገርም ነው። የኢትዮጵያ ፎርም አመጡልና ሙሉ ምን ይላል ያ ፎርም? ኢትዮጵያ ለሆነ ብቻ ወደ ሀገር ቤት ለሚመለስ የሚል ፎርም አመጡልን። ስም አድራሻ ምናምን ሙሉ ይላል። አንድ እኛ ኢትዮጵያነታችን የሚገልጽ ወረቀት ነው እንጂ ይሄ ሌላ ነገር አይደለም። እኛ ሪፊሽ ጠያቂዎች ነን ብለን ሳናክ ሞላ ነው። ከዛ አንዱ ሰውዬ መጣና ምን አለ፣ ይሄ የሞላችሁት ነው ወደ ሀገራችሁ ልንመልሳችሁ ነው አለ። ጨውን አበድን በቃ። ምክንያቱም የደረሰብን ችግር እንደነገርኩ አለ፣ እኔ በበኩል የደረሰብን የነገርኩ ችግር አለ፣ ሌላውም እንደዛ የራሱ የግሉ ታሪክ አለ። ለምሳሌ የሚያናገር ከን ከተ በኋላ ያለው ልጅ አለ። እና ይህን ሁላ ነገር አልፈ እንዲህ ብለን ስንል ከሀያ ቀን በኋላ ለቀቁን። የሀያ ቀን ውጭ ወረቀት ብሎ ለቀቁን። ዩናይትድ ስቴትስ ስገባ የሚገርም እጄ ላይ $2 ነው። ስንገባ ምንም አይነት ጫማ የሆነ ባግ ምናምን የለም። ጫማ የለበት ነው ከስር ውሃ እንዳለ የኔ እንዳለ ከስር ውሃ እንዳለ ያስገባ ነበር። እግሬ በሽቡ መሽት ምናምን እንዳለ ተቆጦ ነበር።
አንተ ጉዳይህን በፍርድ ቤት የፖለቲካ ጥገኝነት ጠይቀህ የተሰጠህ ምላሽ ምንድን ነው?
በፖለቲካ ጥገኝነት የተሰጠኝ ምላሽ ምንም አይነት ወረቀትና ኤቪደንስና ሌላ ነገር ወይም የሚረዳኝን ሊወር ስላልነበረኝ ለዛ ነው ሪስትሪክት የተሰጠኝ። ወደ ሀገሬ እንደመለስ ሀገር ሰላም ነው እና ምንም አይነት ችግር የለም እና ሀገር ገብተህ መኖር ትችላለህ ብሎ ነው ዳኛ የፈረደ እና የሀገሬ እንደምን ነገር የኢትዮጵያ ስለሆነ በማንም ግልጽ የሆነ ነገር ነው።
ጠበቃ ነበረ ይህንን የምትከራከርበት?
እሱ ቢኖረኝና በእርግጠኝነት ላሸንፍ የምችልበት ጉዳይ ኖር ነበር፣ ግን እሱ ላልነበረኝ። በዚህ ውስጥ ያለን ኢትዮጵያን አስር እንኳን አንሆናል ስምንት ነው። የተለያዩ አይነት ቋንቋ ተናጋሪዎች ነው። ሁላችን አንድ አይነት ችግር ነው ያለብን። የሀገራችን የህዝባችንን ጠልተን ሳይሆን መስተዳደሩንና አገዛዙን ጠልተን ነው። የሁላ በረሃ፣ የሁላ ጫካ፣ የሁላ ስቃይ የምናየው ሀገር ባዳ ዘመድ ሰው እንደሌለው እንደዚህ የምንሆንበት ምንም ምክንያት የለም። አመት ከስምንት ወር ማለት ምን ያህል ነገር እንደሆነ ቤተሰቦች እስካሁን ድረስ ድምጻቸውን ሰምቼ አላውቅም። ምን እንደሆነ እንኳን አያውቅም። እውነት በጤና በህይወት እንኳን ኖሬ እንደሆነ አያውቅም። ምን እንደሚለው አላውቅም። በቃ ኢትዮጵያ የሆነ ማንም ነው የሚመለከተው አካል ሊያደርግ የሚችለውን ነገር በሙሉ አርክለ በቃ ሌላ ምን ምለው ነገር የለም።
አህመድ አሁን በፍሎሪዳ በሚገኘው ብራወርድ የማቆያ ጣቢያ የለም። በስልክ አብረውት ከሚገኙ ኢትዮጵያውያን መረጃ አግኝቻለሁ። ሰንበት ይባላል። የ32 ዓመት ታሳሪ ነው።
አህመድ አሁን ያለበት ቦታ አናውቅም። ከአራት ቀን በፊት ነው ወደ ሀገር ቤት ብለው ይዘውት ሄዱት። አንደኛው ከእሱ ጓደኛ ነበር፣ ሁለት ናቸው።
እንግዲህ አህመድ አንድ አመት ከስምንት ወር አካባቢ ነው በእስር የቆየው። የዩናይትድ ስቴትስ ድንበርን አልፎ ከገባ ወዲህ አሁን እሱ የት እንዳለ አታውቁም። ስንት ናችሁ አሁን ብራወርድ ዲቴንሽን ሴንተር ውስጥ ያላችሁት ማቆያ ጣቢያው ውስጥ?
እኛ አሁን ያለነው ኢትዮጵያኖች ስድስት ነን። አሁን ሁለቱ ስምንት ወር ሆናቸዋል። አንድ ዘጠኝ ወር አለ። ሁለቱ ስምንት ወር ኦልሬዲ ዲናይድ አግኝተዋል። እነሱ የሚጠብቁት ምንድን ነው? ዲፖርቴሽን ነው የሚጠብቁት አሁን
ወደ ሀገራቸው ለመመለስ።
በዚህ ሳምንት በተከታታይ ጉዳዩን ከሚመለከታቸው አካላት ጋር እንነጋገራለን። ከዩናይትድ ስቴትስ ኢሚግሬሽን ቢሮ፣ ከኢትዮጵያ ኤምባሲና ከሕግ ባለሙያዎች ጋር
Hello Jigjiga, hello Goday, hello Qabri Dahar, hello Dagaxbuur, hello Diridabe, hello Shimil. Gabina VOA, Gabina, Gabina, Gabina. Waxaad dhageysanaysaan Gabina VOA, Gabina, Gabina, Gabina.
በሌላ ወገን ደግሞ ያቀረቡት የጥገኝነት ጥያቄ ተቀባይነት ያላገኘላቸው 800 ኢትዮጵያውያንና 60 ህጻናትን የኖርዌይ መንግስት በግዳጅ ወደ ኢትዮጵያ መልሳለው ማለቱ ከፍተኛ ስጋት ውስጥ እንደከተታቸው ስደተኞቹ ተናግረዋል። የኖርዌይ ከለላ ጠያቂዎች ድርጅት ከፍተኛ አማካሪና የህግ ባለሙያ በፖለቲካ ውስጥ ተሳትፎ ያላቸው ስደተኞች ስጋታቸው ተገቢ ነው ይላሉ። ጽዮን ግርማ ስደተኞቹንና የህግ ባለሙያውን አነጋግራ ተከታዩን ዘገባ አጠናቅራለች።
በኖርዌይ ከ15 ዓመት በላይና በታች የኖሩ ኢትዮጵያውያን ናቸው። ነገር ግን በዚህ ቆይታቸው የኖርዌይ መንግስት እንዲሰጣቸው ያቀረቡት የፖለቲካ ጥገኝነት ጥያቄ ተቀባይነትን አላገኘም። የኖርዌይ መንግስት የነዚህን ኢትዮጵያውያን ቁጥር 60 ህጻናትን ጨምሮ 860 መሆኑን ይፋ እንዳደረገ ያነጋገርናቸው ስደተኞች ይናገራሉ። እንደ አውሮፓውያን አቆጣጠር በ2012 ዓመተ ምህረት የኖርዌይ መንግስት የጥገኝነት ጥያቄያቸውን ያልተቀበለላቸውን ኢትዮጵያውያን ፈቃደኛ ሆነው የሚመለሱትንም ሆነ ፈቃደኛ ላልሆኑት የገንዘብ ድጋፍ እንደሚያደርግ፣ የኢትዮጵያ መንግስት ደግሞ የመጓጓዣ ሰነድ ወይም ፓስፖርት ሰጥቶ ወደ ኢትዮጵያ ለመመለስ የሚያደርግ ስምምነት ነበር። በወቅቱም ይህ ስምምነት ከፍተኛ ተቃውሞ አጋጥሞት ነበር። በኖርዌይ የሚገኙ ስደተኞች ሰሞኑን ይህን ሁኔታ እንደገና የሚቀሰቅስ አካሄድ እንደተፈጠረ ይናገራሉ። የኖርዌይ መንግስት ለኢትዮጵያ መንግስት አሳልፎ ቢሰጠን ችግር ይደርስብናልም ይላሉ። በኖርዌይ ከ15 ዓመት በላይ እንደኖሩ የሚናገሩት የ67 ዓመቱ አዛውንት ቀጣዩ ዕድሌ ወዴት እንደሚያደርሰኝ ስለማላውቅ ስሜን ደብቁልኝ ብለውናል። ታሪካቸውንም ወደ ኋላ ተመልሰው እንዲያስታውሱታል።
2002 እጄን ብሰጥም ከ2005 ጀምሮ ስራ ያኔ በእኛ ጊዜ የስራ ፈቃድ ነበር አጋጣሚ እና ያንን ስራ እየሰራው ቤቴን ተከራይቼ ስንት ሺህ ብር እየከፈልኩኝ የሚፈለግብኝን የመንግስት እስካት እየከፈልኩኝ ዝም ብዬ ስራ ይሰራ ነበር። እነሱም አልነኩንም ነበረ። አሁን ልክ 2009 ላይ ጎርጉረው በቃ በጠፍ ጨረቃ ፈልገው በሻማ ፈልገው ይሁን አላውቅም እንዳለ ስራችንን አስቆሙን። ህገ ወጥ ናችሁ መስራት አትችሉም ብለው ስራችንን አስቆሙን። 2010 እንደምንም ባለችን አንገራገርንና 2011 ላይ ቤተክርስቲያን ገባን። በብዛት ገባንና ስልሳዎቹ ቀረን እዛ ተዘግቶብን በር ሌላው ወጣ።
ከቤተ ክርስቲያን ከወጡ በኋላ በርካታ መከራዎችን መቀበላቸውን፣ በአዲስ መጪ ስደተኛ ጣቢያ ውስጥ መግባታቸውን፣ ከዚያም ሲባረሩ ቤተ ክርስቲያን ደጅ ድንኳን ተክለው መቀመጣቸውን ይናገራሉ። ከረሃብ አድማ እስከ ከፍተኛ ተቃውሞ ቢያደርጉም የጥገኝነት ጥያቄያቸው ተቀባይነት እንዳላገኘ ይገልጻሉ። ባሳለፉት የእንግልት ዓመታትም ጤናቸው መታወኩን ይናገራሉ። እንዲህ እየተንገላቱ ከሚያገኙት ገንዘብ ላይ የቆጠቡ ኢትዮጵያ የሚገኙ 5 ልጆቻቸውንም ይረዱ እንደነበር ይገልጻሉ። አሁን ታማሚ ሆኛለሁ ይላሉ።
ከሀገሬ ስወጣ በጣም ጤነኛ ሰው ነበርኩኝ። እዛ ስትራይክ በነበረበት ሰዓት ቤተክርስቲያን ለሱካር በሽታ ተጋልጬ ሁለቴ በአምቡላንስ ተጭኛለሁ። ከዛ ወዲህ ሰው የሱካር በሽተኛ ሆኜ ቁጭ ብያለሁ። ይኸው 67 ዓመቴ ነው ከሀገሬ ስመጣ ጤነኛ። አሁን ግን እዚያ ፈራሁት። ይኸውልሽ እንደዚህ አይነት ነገር ነው።
ከዚህ ሁሉ በኋላ ወደ ኢትዮጵያ መመለስን እንደማይፈልጉ ይናገራሉ። ምክንያቱም በኖርዌይ ቆይታቸው ተቃውሟቸውን በኢትዮጵያ መንግስት ላይ ሲያቀርቡ ስለኖሩ ኢትዮጵያ እንደደረስኩ እስር ይጠብቀኛል የሚል ስጋት እንዳላቸው ይገልጻሉ።
እኔ ፍራቻዬ ምንድን ነው? ያለውን ሁኔታ ያው ታይዋለሽ፣ ምን ደረጃ ላይ እንዳለ ህዝቡ የሚበላው ባጣበት ሰዓት ወጥቶ መግባት ባጣበት ሰዓት ህፃኑ ሜዳ ላይ በሚረሸንበት ሰዓት የእስር ቤቱ ያለውን እግዚአብሔር ይውጠረው ሌላ ምን ይባላል። ይሄ ሁሉ ሁኔታ እያለ እንዴት ነው እሱ ኢትዮጵያኛ የምንመለሰው?
የኖርዌይ ከለላ ጠያቂዎች ድርጅት ከፍተኛ አማካሪና የህግ ባለሙያ ሚስተር ዮን አለን ማርቲንሰን እንደ አውሮፓውያን አቆጣጠር በ2012 በኖርዌይ እና በኢትዮጵያ መንግስት መካከል የተደረገውን የጋራ ስምምነት በማስታወስ አሁን ስለተፈጠረው ሁኔታ ሲናገሩ
Now in a couple of months ago the Ministry of Justice of Norway and the Ministry of Foreign Department Tedros had a meeting in Addis and
በኖርዌይ የፍትህ ሚኒስትርና የኢትዮጵያ የውጭ ጉዳይ ሚኒስትር ቴድሮስ አድሃኖም ባደረጉት ስብሰባ የኖርዌይ የፍትህ ሚኒስትር የኢትዮጵያ መንግስት በኖርዌይ የጥገኝነት ጥያቄያቸው ተቀባይነት ያላገኘ ኢትዮጵያውያንን ለመመለስ እያደረገ ላለው ትብብር አመስግነዋል።
የኖርዌይ መንግስት የጥገኝነት ጥያቄያቸው ተቀባይነት ያላገኙ ዜጎችን ወደ ያገራቸው ለመመለስ የሚያስችል ስምምነት የሚፈጽመው ከኢትዮጵያ ጋር ብቻ እንዳልሆነ የገለጹት የህግ ባለሙያው እንዲህ ያለውን ስምምነት በበጎ እንደሚመለከቱት ይናገራሉ። ነገር ግን ጉዳዩን አሁን ኖርዌይ ከሚገኙት ስደተኛ ኢትዮጵያውያን ሁኔታ ሲመዝኑት ስደተኞቹን ወደ ኢትዮጵያ መመለስ ለእስር ሊዳርጋቸው ይችላል ይላሉ።
Among those Ethiopians who are in Norway, there are political activists who can be in risk of facing inhuman...
Norway የሚገኙት እነዚህ ኢትዮጵያውያን የፖለቲካ ተሳትፎ ያላቸውና የመብቶች ተሟጋቾች ናቸው። ወደ ኢትዮጵያ ቢመለሱ የከፋ ችግር ይደርስባቸዋል የሚል ስጋት አለ። ከነዚህ ስደተኞች መካከል ኢትዮጵያ በነበሩ ጊዜም ሆነ ከዚያ በኋላ በሰብአዊ መብቶች ጉዳዮች ላይ የጻፉ ከተለያዩ የፖለቲካ ድርጅቶች ጋር የሰሩ የኢትዮጵያ መንግስት አሸባሪ ብሎ ከፈረጃቸው ለምሳሌ ከኦነግ ከግንቦት ሰባትና ከመሳሰሉ ድርጅቶች ጋር የሰሩና እየሰሩ የሚገኙ ናቸው። የኛ ስጋት የኖርዌይ መንግስት እውነት እንዳለው እነዚህን ስደተኞች ወደ ኢትዮጵያ የሚመልስ ከሆነ በርካቶቹ ህይወታቸውን ለአደጋ የሚያጋልጥ እስር ሊጠብቃቸው ይችላል የሚል ስጋት አለን።
የህግ ባለሙያው ዩን አለን ከዚህ በተጨማሪም እነዚህ ስደተኞች ለበርካታ አመታት ኖርዌይ ውስጥ በመኖራቸው የኖርዌይ ዜግነት ያላቸው ልጆች እንዳፈሩ ቤተሰብ እንደመሰረቱ ገልጸው ስደተኞቹን በግዳጅ መመለስ የቤተሰብ መበታተን ሊያስከትል እንደሚችል በመጠቆም የኖርዌይ መንግስት ጉዳዩን በሚገባ ሊያስብበት ይገባል ብለዋል።
ግዶ ወይ ግዶ ኮኩም አፍሪካ ሰው
እንግዲህ በዛሬው የጋቢና ጉዟችን እነዚህ ፕሮግራሞች ነበሩ የነበሩን ስደተኞች ላይ ነው። ሄኖክ
ተጨማሪ ዘገባዎችም አሁን
ይኖሩናል። አዎ፣ ከስቱዲዮ ውጭ ከእናንተ ድምጽ ከምትሰሙት ውጭ እያወራንበት ነበር። በዚህ ጉዳይ ላይ በጣም አሳሳቢ ጉዳይ ነው። እንግዲህ በሚቀጥለው ፕሮግራማችን ደግሞ በዚሁ ተመልሰን እንመጣለን።
መልካም። እናንተ አስተያየቶቻችሁን አድርሱን አት ቪኦኤ አማሪክ ላይ በትዊተርም እንደዚሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
ስናስተናግዳችሁ ያመሸነው እኔ መስታወት አራጋውና
ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል የበሮ ነው። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
ቡራዩ ከተማ ከአዲስ አበባ በስተምዕራብ Thank you.